the voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። የማክሰኞ ሰኔ 23 ቀን 2007 ዓ.ም መሰናዳችንን ይዘን ቀርበናል። የምሽቱ አስተናጋጆች አሉላ ከበደና
ሄኖክ ሰማእግዜር ነን። በምሽቱ ዝግጅት በትናንትና ሁለት ይፋ በሆነው የኢትዮጵያ ምርጫ 2007 ውጤት መሰረት ተቃዋሚ ፓርቲዎች ሙሉ በሙሉ ተሸንፈዋል። በፖለቲካው መድረክ አማራጭ ይኖራቸው ይሆን እንጠይቃለን።
You know, when the so-called peaceful struggle is not delivering anything big, then the young people really desperate.
ሰላማዊ ትግል ተጨባጭ የሆነ ነገር ካላስገኘ በስተቀር ለውጥ የሚፈልጉት ወጣቶች ወደ ማንኛውም ነገር ሊዘሉ ይችላሉ።
ኦፌኮ መድረክ መሪ ዶክተር መረራ ጉዲና ናቸው። ከምርጫ 2007 ጋር በተያያዘ መድረክ በደቡብ ክልል ተገደሉብኝ ያላቸው አባሉ የገዢው ፓርቲ አባል ናቸው ሲሉ የሶሮ ወረዳ አስተዳዳሪ
የመድረክ አባልም አይደለም የዳይዴን ያዲግ አባል።
በሌላ ዜና አምስት የሰማያዊ ፓርቲ ወጣት አባላት በትናንትናው ዕለት የፍርድ ቤት ቅጣታቸውን ጨርሰው ከእስር ሲፈቱ ደህንነት መልሶ አስሯቸዋል ይላሉ የድርጅቱ ሊቀመንበር። ዝርዝሩን እናቀርባለን።
በሁለተኛው አጋማሽ ሳምንታዊ ቅንብሮች ሐኪሞን ይጠይቁና ንግድና ምጣኔ ሀብትም ተካተዋል። ለሁሉም እስከ ምሽቱ አራት ሰዓት አብራችሁ እንድዘልቁ የጋበዝን። አሁን የሰዓቱን የዓለም ዜና እናሰማ። የሩዋንዳ መንግስት ዋና የደህንነት ኃላፊ ጀነራል ካሬንዚ ካራኬ የብሪታንያ ውስጥ ተይዘው መታሰራቸውን ባለሥልጣናት ገለጡ። የሩዋንዳ ፍትህ ሚኒስትር ጆንሰን ቡሲንጊ ለአሜሪካ ድምፅ እንደተናገሩት ካራኬ መታሰራቸውን አረጋግጠው መንግስት የታሰሩበትን ምክንያት ለማጣራት ግን ከብሪታንያ ጋር እየተነጋገረ መሆኑን ገልጠዋል። ካሬንዚ ካራኬ ስፔን ባቀረበችው ጥያቄ መሰረት ተይዘው የታሰሩት በሲቪሎች ላይ ፈጽመዋል ከተባለው የጦር ወንጀል ጋር በተያያዘ ክስ ነው ሲሉ የብሪታንያ ባለስልጣናት አስታውቀዋል። የሩዋንዳ የውጭ ጉዳይ ሚኒስትር ሉዊ ምሾኮቦ በትዊተር አማካኝነት ባሰራጩት አስተያየት የምዕራባውያኑ ተባብሮ አፍሪካውያንን ማዋረድ ተቀባይነት አይኖረውም ሲሉ የካሬኬን መታሰር አውግዘዋል። የሩዋንዳ ፍትህ ሚኒስትር ጆንሰን ቡሲንጊ ያክሎም ጄኔራል ካሬንዚ ካሬኬ ለንደን ከተማ ውስጥ የተያዙት አውሮፕላን ለመሳፈር ሲሞክሩ እንደነበር ገልጠዋል። ጄኔራሉ ከነገ በስቲያ ሐሙስ ፍርድ ቤት እንደሚቀርቡም ይጠበቃል።
በደቡብ ሱዳን 18 ሰዎች መሞታቸውንና በትንሹ 170 ሌሎች በበሽታው መያዛቸውን ተከትሎ ሀገሪቱ ውስጥ የኮሌራ ወረርሽኝ ገብቷል ስትል አውጃለች። የጤና ጥበቃ ሚኒስትሩ ሪክ ጋይ ኮክ ለጋዜጠኞች ሲናገሩ የበሽታው ስርጭት የጀመረው የእርስ በርስ ጦርነቱን ሸሽተው ጁባ ከተማ ውስጥ በሚገኙ የተባበሩት መንግስታት ባቋቋማቸው ካምፖች ተጨናንቀው በሚኖሩ ሰዎች መካከል ነው ብለዋል። ኮሌራ ፈጣን በባክቴሪያ አማካይነት የሚሰራጭ በሽታ ሲሆን ተቅማጥና በሰውነት ውስጥ ከባድ የፈሳሽ እጥረት የሚያስከትል በሽታ ነው። ቶሎ ሕክምና ካልተደረገለት በስተቀር ለህልፈት ይዳርጋል። በቀላሉ የሚሰራጨው በተመረዘ ምግብና ውሃ አማካይነት ነው። ኮሌራ በተለይ በስደተኞች ካምፕ ውስጥ ከባድ አደጋ የሚደቅ ነው። ሰው ምግብና መጠጡን በጋራ እየተካፈለ ስለሚጠቀም መሆኑን ሐኪሞች ይናገራሉ። የዓለም የጤና ድርጅት ሪፖርት ባወጣው መሠረት ባለፈው ዓመት በደቡብ ሱዳን ውስጥ በተከሰተ የኮሌራ ወረርሽኝ ቢያንስ 167 ሰዎች ሕይወታቸውን ሲያጠፋ ወደ 6400 የሚሆኑ ደግሞ መታመማቸው ታውቋል።
በሌላ የደቡብ ሱዳን ነክ ዜና የኬንያው ካኩማ ስደተኞች መጠለያ ከደቡብ ሱዳኑ የእርስ በርስ ጦርነት በሚሸሹ ስደተኞች ሳይታጨቅ እንደማይቀር የተባበሩት መንግስታት ድርጅት አስታውቋል። ከኬንያ የደረሰን የሂላሪ ሂውለር ዘገባ ትርጉም እንደሚገልጠው ከሆነ ባለፈው አንድ ዓመት ተኩል ብቻ ወደ 50,000 የሚጠጉ ሰዎች ወደ ኬንያ ተሰደዋል። አዲሱ አበበ ዝርዝሩን ይዟል።
በአንድ ወቅት የተባበረው ሱዳን ከሚባለውና ጦርነት ከሚካሄድበት ስፍራ የሚሸሹ ሕፃናት የሚሰባሰቡበት ስፍራ ነበር። ዛሬ ግን የኬንያው ካኩማ መጠለያ ጣቢያ ከደቡብ ሱዳን የሚፈርሱ ስደተኞች መከማቻ ሆኗል። የስደቱ ምክንያት ደግሞ በዚያ ያለው የእርስ በርስ ጦርነት ነው። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ኢማኑኤል ኒያቤራ የርስ በርሱ ጦርነት እንደ አውሮፓ ቆጣጠር በ2013 ከመጀመሩ አስቀድሞ ብዙ ሺህ ስደተኞች ወደ አገራቸው እንዲመለሱ እየተደረጉ መጠለያ ጣቢያውም ስደተኛ አልባ ወደ መሆን አመዝኖ ነበር ይላሉ።
For a while we thought that the population of refugees was going down.
ለጥቂት ጊዜያት የስደተኛ ቁጥር እየቀነሰ መሄዱ ነው ብለን ነበር። በ2013 የተቀሰቀሰው የርስ በርስ ጦርነት ግን ሁኔታውን ቀየረው። ከዚያን ጊዜ ጀምሮ እነው የአዳዲስ ስደተኛው ቁጥር 50 ሺህ ደርሷል። እናም ካኩማ ያሉትን መጠለያ ጣቢያዎች ከመጨናነቅ ለማዳን መዘጋጀት ይኖርብናል።
የዩኤንኤችሲአር ቃል አቀባይ ኒያ ቤራ አክለውም በአሁን ወቅት ወደ 180 ሺህ ስደተኞች የሚገኙበት መጠለያ ከአቅሙ በላይ በስደተኞች እየተሞላ መሆኑን ገልጠው በአዲስ የታቀደው መጠለያ ጣቢያ እስከ 80 ሺህ መያዝ ይኖርበታልም ብለዋል። ብዙዎችም በአሁን ወቅት ያለውን መጨናነቅ ለማቃለል ሲባል የሚዛወሩ ናቸው ሲሉም አስረድተዋል። እንደ ቃል አቀባዩ ኒያ ቤራ ገለጻ ከሆነ የሶማሊያን፣ የኤርትራንና የኮንጎን ስደተኞች ጨምሮ በካኩማ መጠለያ ወደ 17 ሀገሮች ስደተኞች ይገኛሉ። በአሁን ወቅት ግን የደቡብ ሱዳን ስደተኞች አብዛኛውን ቁጥር ይዘዋል። የደቡብ ሱዳን የርስ በርስ ጦርነት በፕሬዝዳንት ሳልቫኪር እና የሽምቅ ተዋጊው ቡድን መሪ በሆኑት በምክትል ፕሬዝዳንት ሪክ ማቻር መካከል ያለውን ኃይል ሁለት መክፈሉ ይታወቃል። ምንም እንኳ ተደጋጋሚ የሰላም ጥረት ቢደረግም አመጹ ግን ከመባባስ አልዳነም። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ ይፋ እንዳደረገው ባለፈው ወር መንግስት ባካሄደው የመልሶ ማጥቃት እርምጃ ቢያንስ 129 ህፃናት ሞተዋል። ለሰብአዊ መብት መከበር የቆሙ ወገኖች ደግሞ ለሰላማዊ ወይም ለሲቪሉ ህዝብ እልቂት ሁለቱም ወገኖች ተጠያቂ መሆናቸውን ይገልጣሉ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ የሩሲያን የዩክሬን ወረራ ለመመከት ስብጥር ወታደራዊና ወታደራዊ ያልሆኑ መሳሪያዎችን ትጠቀማለች ሲሉ የአሜሪካው የመከላከያ ሚኒስትር አሽ ካርተር ተናገሩ። የዩናይትድ ስቴትስ ወታደራዊ ባለስልጣን ትናንት በርሊን ከተማ ይህንን ያሉት ከቀድሞ ሶቪየት ህብረት ጋር በኃይል እንዲቀላቀሉ ከተደረጉት ከኢስቶኒያ፣ ላትቪያ፣ ሊቱዌኒያ መንግስታት ጋር ለመነጋገር ወደ ኢስቶኒያ ሲጓዙ ነው። ዩናይትድ ስቴትስ ለአዲሱ የኔቶ ፈጥኖ ደራሽ ኃይል ልዩ ኮማንዶዎችን የደህንነትና ሌሎች ወታደራዊ ቁሳቁሶችን ታዋጣለች ሲሉ ካርተር ጨምረው አስረድተዋል። የአሜሪካው መከላከያ ሚኒስትር አሽ ካርተር ለሩሲያው የዩክሬን ወረራና ለተገንጣዮች ለምትሰጠው እርዳታ ምላሽ በሚሰጡበት መንገድ ላይ ለመምከር ከነገ በስቲያ በብራስልስ ከኔቶ አቻዎቻቸው ጋር ይገናኛሉ።
ባለፈው ሳምንት ሰሜን ኢራቅ ውስጥ የተካሄደው ዩናይት ስቴትስ የአየር ጥቃት በቤንጋዚው የሊቢያ ጥቃት የሚጠረጠር አንድ እስላማዊ መንግስት ነኝ ባዩን አማጺ እንደገደለ ታወቀ። የተጠርጣሪ እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ.ም ሊቢያ ውስጥ በሚገኘው ዩናይት ስቴትስ ኤምባሲ ላይ ጥቃት አካሄደው አምባሳደር ክሪስቶፈር ስቲቨንስንና ሌሎች አራት አሜሪካውያንን መግደሉ አይዘነጋም። የዩናይት ስቴትስ መከላከያ ሚኒስቴር ፔንታገን ቃል አቀባይ ኮሎኔል ስቲቭ ዋረን እንደገለጡት የትናንት ሰኞ ሳምንት ሞሱል ውስጥ የተካሄደው ጥቃት ይህንኑ አሊ አውኒ አልሃርዚ የተሰኘ የአማጺው ቡድን አባል ነው የገደለው። ግለሰቡ ሰሜን አፍሪካና መካከለኛው ምስራቅ ውስጥ ከሚገኘውና ራሱን እስላማዊ መንግስት ነኝ ብሎ ከሚጠራው አሸባሪ ቡድን ጋር በቅርብ ይሰራ እንደነበርም ተመልክተዋል።
ከአፍጋኒስታን፣ ሶሪያና ከሌሎችም ሀገሮች ለሚፈልሱ ህጻናት የአውሮፓ ህብረት የተሻለ አያያዝና ከለላ እንዲሰጥ አንድ ዓለም አቀፋዊ የሰብአዊ መብት ተሟጋች ድርጅት ጥሪ አቀረበ። ጥሪውን ያቀረበው የመብት ተሟጋቹ ቡድን ሂዩማን ራይትስ ዎች ይፋ ባደረገው መግለጫ አፍጋኒስታን ውስጥ ከታሊባን የውትድርና ምልመላ ያመለጡ አያሌ ህጻናት ያለምንም ረዳት ወደ መጠለያ ካምፑ እየሸሹ መሆናቸውን አመልክቷል።
በመጨረሻም የዩናይት ስቴትሱ ፕሬዚዳንት በትላንትናው ዕለት የሮመዳን ወር መግቢያን ለማክበር በዋይት ሀውስ በተዘጋጀ የራት ስነ ስርዓት ሲናገሩ በሃይማኖቶች ልዩነት ሳቢያ ስለሚፈጠር የተሳሳተ አመለካከትና ሌሎችን የማግለል ዝንባሌ ትችት ሰንዝረዋል። በስነ ስርዓቱ በርካታ የዲፕሎማቲክ ማህበረሰብ አባላት፣ የህግ አውጪ ምክር ቤት አባላትና ከሙስሊም ማህበረሰብ የተውጣጡ እንደተገኙበት ተገልጧል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው። የምናስተናግዳችሁ ሄኖክ ሰማእግዜርና
አሉላ ከበደ እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በምሽቱ ዝግጅቶቻችን ታዲያ ለትንተና ያዝናቸውን ዜናዎች ባጭር ባጭሩ እናስተዋወቅ።
በምርጫ 2007 ሙሉ በሙሉ የተሸነፉት የኢትዮጵያ ተቃዋሚዎች መጪዎቹ 5 ዓመታት ፈታኝ እንደሚሆኑ ገለጹ።
በመድረክ በደቡብ ክልል ተገደሉብኝ ያላቸው አባሉ የገዢው አባል ፓርቲ እንደሆኑ መንግሥት ገለጸ።
የሰማያዊ ፓርቲ 5 አባላት የፍርድ ቤት ቅጣታቸውን ጨርሰው ሲፈቱ ደህንነት አሰራቸው ይላሉ ሊቀመንበሩ አቶ ይልቃል ጌትነት። ዝርዝር ዘገባዎቹን ይዘናል።
በሁለተኛው አጋማሽ ስርጭታችን ደግሞ ሐኪሙን ይጠይቁና በንግድና ምጣኔ ሀብት ዝግጅት እውን በኢትዮጵያ የዜጎች ገቢ በእጅጉ ጨምሯል? ድህነትስ በስፋት ቀንሷል? ሁለት የምጣኔ ሀብት ባለሙያዎች ይከራከራሉ።
ለሁሉም እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱ አብይ ርዕሳችንን እናስደምጣችሁ።
የኢትዮጵያ ተቃዋሚ ፓርቲዎች በአገሪቱ በተካሄደው ብሔራዊ ምርጫ የኢህአዴግን አገዛዝ ሊሰብሩ ወይም በምክር ቤቱ መቀመጫዎች ለማግኘት አልቻሉም ሲል ይንደረደራል ርዕሱ። ስለሆነም ለ24 ዓመታት ያህል ተገለው የቆዩት ተቃዋሚዎች በፖለቲካው መድረክ አማራጮች ይኖሯቸው ይሆን የሚል ጥያቄ ታቀርባለች ማርት ቫንደር ወልፍ ከአዲስ አበባ ባሰናዳችው ወይም ባጠናቀረችው ዘገባ። አደንች ፍሳዬ ታቀርባለች።
ኢትዮጵያ ውስጥ በተካሄደው ብሔራዊ ምርጫ የኢትዮጵያ ተቃዋሚ ፓርቲዎች ወከባና ማስፈራራት ይደርስብናል፣ ምርጫውም ተጭበርብሯል የሚል ክስ ያሰሙ ቆይተዋል። ገዢው ፓርቲ መላ የምክር ቤት መቀመጫዎችን በማሸነፍ ለሌላ 5 ዓመታት በስልጣን የመቆየቱ ጉዳይ አይቀሬ ይመስላል። ተቃዋሚው የኢትዮጵያ ዲሞክራሲያዊ ፓርቲ የምርጫው ሂደት ፍትሐዊ አይደለም፣ የምርጫው ውጤትም ተአማኒነት የለውም ይላል። የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ በወቅቱ መድብለ ፓርቲ ስርዓት አጣብቅኝ ውስጥ ገብቷል፣ ይሁንና ተቃዋሚ ኃይሎች ይቀጥላሉ ብለዋል።
አፍተር 24 ይርስ ባይ ኦፖዚሽን ሰፈርድ ሜኒ ቻሌንጂንግ ስቲል
ከ24 ዓመታት በኋላ ተቃዋሚው ወገን ብዙ ተግዳሮቶች ገጥመውታል። ይሁንና አሁንም ህልውናው አለ። ቀጣዮቹ 5 እና 10 ዓመታት በተቃዋሚዎች ላይ አደጋ ይደቅናሉ።
ኢትዮጵያ በኢኮኖሚ እድገቷ ስትመሰገን በሰብአዊ መብት አያያዟ ግን ትነቀፋለች። 57 የፖለቲካ ፓርቲዎች ባለፈው ወር በተካሄደው ብሔራዊ ምርጫ ተሳትፈዋል። ይሁንና በመንግስት ላይ ውጊያ የሚያካሄዱ የታጠቁ ቡድኖችም አሉ። የመድረክ ምክትል ሊቀመንበር የሆኑት የኦሮሞ ፌዴራል ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ሰላማዊ ትግል ካልሰራ ሌሎች ኃይሎች በፖለቲካው አድማስ የበላይነት ሊያገኙ ይችላሉ ብለዋል።
You know, when the peace, so-called peaceful struggle is not delivering anything big, then the young people really desperate.
ሰላማዊ ትግል ተጨባጭ የሆነ ነገር ካላስገኘ በስተቀር ለውጥ የሚፈልጉት ወጣቶች ወደ ማንኛውም ነገር ሊዘሉ ይችላሉ። የኢትዮጵያ ፖለቲካ አሁን ከምናየው በተለየ የኃይል ተጠቃሚነት ገጽታ ሊይዝ ይችላል የሚል ስጋትም አለኝ። መንግስት ለዘብተኞችንና ሰላማዊውን ድምጽ አፍኖ የመያዝ ስትራቴጂውን ረጋ ብሎ ማሰብ ያለበት ይመስለኛል። ሊገጥመው የሚችለው የባሰ ስር ነቀል ምላሽ ነውና።
ማናቸውም ተቃዋሚ ፓርቲዎች ስትራቴጂያቸውንም ሆነ መልእክቶቻቸውን የመለወጥ እቅድ የላቸውም። መንግስት ድምጽ አጭበርብሯል ይላሉ። ብዙዎቹ እውነተኛ ምርጫ አድርገው አያዩትም። ተቃዋሚዎቹ በሚሊዮኖች የሚቆጠሩ ደጋፊዎች አሉን ይላሉ። የህዝቡ ንቃተ ህሊና ከፍ እንዲል ማድረጉን እንደሚቀጥሉም ገልጸዋል። ከሁሉም አዲስ የሆነው ተቃዋሚ ድርጅት ሰማያዊ ፓርቲ ነው። የድርጅቱ ሊቀመንበር አቶ ይልቃል ጌትነት ኢትዮጵያ ገና ወደ ዲሞክራሲያዊ ስርዓት አልተሸጋገረችም የሚል እምነት አላቸው። የወቅቱ መንግስትንም አምባገነን ነው ይላሉ።
Now the struggle reaches on the level that everybody understands there is no multi-party
democracy. የወቅቱ ትግል የመድበለ ፓርቲ ዲሞክራሲ እንደሌለ ሁሉም የሚረዳበት ደረጃ ላይ ደርሷል። አሁን ትግሉ ስለ ፖሊሲ፣ ስለ ኢኮኖሚ፣ ስለ ውጭና ስለ መሬት ፖሊሲ ሳይሆን የነጻነት ጥያቄ ነው። አሁን ኢትዮጵያ ውስጥ ያለው ስለ ምርጫ ፖለቲካ ጉዳይ አይደለም፣ ከአምባገነንነት ወደ ዲሞክራሲ የመሸጋገር ጉዳይ ነው።
እንደ አውሮፓ አቆጣጠር በ2005 ዓመተ ምህረት በተካሄደው ምርጫ ተቃዋሚዎች ዘመቻ የማካሄድ ነጻነት ያገኙ ሆኖ ተሰምቷቸው ነበር። ቀዳሚ ውጤቶች ተቃዋሚዎች እንዳሸነፉ ያሳዩ ነበር። የመጨረሻው ውጤት ሲነገር ግን ገዢው ፓርቲ አጭበርብሯል ይላሉ ተቃዋሚዎቹ። ይህ ሁኔታ ወደ ህዝባዊ ተቃውሞ ተለውጦ ወደ 200 የሚጠጉ ተቃዋሚዎች ሲገደሉ በሺዎች የሚቆጠሩ ታስረዋል። ከአምስት ዓመታት በፊት በተካሄደው ምርጫ ኢህአደግ ካለ አንድ በስተቀር መላውን መቀመጫዎችን ለማሸነፍ ችሏል። በአሁኑ ወቅት ደግሞ 100% ሳያሸንፍ አይቀርም። ገና ያልተቆጠረ የምርጫ ቦታ አለ። እስካሁን ባለው ጊዜ ግን በምክር ቤቱ ካሉት 547 መቀመጫዎች ገዢው ፓርቲና ከሱ ጋር የተሳሰሩ ድርጅቶች 546ቱን አሸንፈዋል።
ከምርጫ 2007 ጋር በተያያዘ የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው ባለፈው ሳምንት አርብ ተገድለው መገኘታቸውን መግለጻቸውን ዘግበናል። በደቡብ ክልል ሀዲያ ዞን ሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ ሐሙስ ዕለት በሁለት የፖሊስ ባልደረቦች ከመኖሪያ ቤታቸው ከተወሰዱ በኋላ ተደብድበው ሕይወታቸው አልፎ ወንዝ ዳር መገኘታቸውን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ሬዲዮ ገልጸው ነበር።
ከመኖሪያ ቤቱ ፖሊስ ትፈለጋለህ ብሎ አውጥቶት አቶ ብርሃኑ ኤረቦ የሚባለውን የመድረክ ታጋጅ በደቡብ የሀዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው።
ከዚህ ከምርጫ 2007 ጋር በተያያዘ መድረክ የአርቡን ጨምሮ አራት አባላቱና ደጋፊዎቹ መገደላቸውን ገልጿል። በዛሬው ምሽት ዝግጅታችን በደቡብ ክልል ሀዲያ ዞን ሶሮ ወረዳ አስተዳዳሪን አግኝተናል። አቶ ብርሃኑ ኤረቦ ሕይወታቸው አልፎ ወንዝ ዳር መገኘታቸውን አስተዳዳሪው ገልጸው አባልነታቸው ግን የመድረክ ሳይሆን የገዢው ፓርቲ ኢህአዴግ ነው ይላሉ።
በጣም አመሰግናለሁ ስለ ጊዜዎት አቶ ኤልያስ ኤርሰዶ፣ በሀዲያ ዞን የሶሮ ወረዳ አስተዳዳሪ። እንግዲህ ሰሞኑን በዚሁ ወረዳ ውስጥ ዳናቶሬ ቀበሌ አንድ የመድረክ አባል ሞቶ አስከሬኑም በወንዝ ውስጥ ተጥሎ መገኘቱን የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አስታውቋል። የተገደለውም በእናንተ አካባቢ ታጣቂዎች ወይም ፖሊሶች መሆኑን ገልጿል። ምንድን ነው የእናንተ ምላሽ? እስካሁን ወረዳችሁ ይፋ ምላሽ ሳይሰጥ ነው የቆየው እና ምንድን ነው በትክክል የሆነው?
አመሰግናለሁኝ ስለ ጊዜው። ብርሃኑ ኤረቦ የሚባል የመድረክ አባል በታጣቂዎች ተገሏል የሚለውን እኔም በእናንተ ሬዲዮ ጣቢያ ሰምቻለሁ። ብርሃኑ ኤረቦ የሚባል ሟች መሞቱ ትክክል ነው። ባልታወቀ ምክንያት ውሃ ውስጥ ወድቆ ነው የተገኘው እና ውሃ ውስጥ ወድቆ ሲገኝ ወንጀል ነው። ሰው የሚሞተው እግዚአብሔር ሲገድል ብቻ ነው የሚያምረው እና ከዛ ጊዜ ጀምሮ የጸጥታ አካላት የሞተበትን ምክንያት የት እንደዋላ ከነማን ጋር እንደዋላ እንዴት እንደሞታ አካባቢ ሄዶ የጸጥታ አካላት እና ከሳሽ መርማሪዎች ጭምር ጉዳዩን እየተከታተሉ ያሉበት ሁኔታ ነው ያለው፣ ከሞት አንጻር ማለት ነው። ሌላኛው እንግዲህ የመድረክ አባል ነው የእኛ አባል ነው የተባለው ጉዳይ መሰረታዊ ስህተት ነው። የመድረክ አባል አይደለም፣ አባሉ የኢህአዴግ አባል ነው። የኢህአዴግ አባል ስለመሆኑም ደግሞ ጭብጥ ማስረጃና መረጃ በአካል ለሚቀርብና ለሚያይ ሰው መስጣት የሚቻል ማየት የሚቻል ቤተሰቡንና አካባቢውን ማነጋገር የሚቻል ተጨባጭ ጭብጥ ነው ያለንና የመድረክ አባልም አይደለም የዳይዴን ኢህአዴግ አባል ነው ሟቹ።
ስለዚህ ወደ እናንተ ወረዳ ብቅ ላለ ሰው ያንን ማስረጃ ለመስጠት ዝግጁ ነን እያሉ ነው የኢህአዴግ አባል መሆናቸውን አቶ ብርሃኑ ኤረቦ። ምናልባትም የፓርቲ መዋጮ የከፈሉባቸው መረጃዎች ከዚህ በፊትም ያሉ ሌሎች መረጃዎች አሉን እያሉኝ ነው።
በእርግጠኝነት
በመድረክ የተጠቀሰውን ልንገሮት። አቶ ብርሃኑ ኤረቦ ከቤታቸው ሊደርስባቸው የሚችልን ድብደባና ወከባ ሸሽተው ሲወጡ ፖሊስ ብርሃኑ ደቦጭና ፖሊስ ታዲዮስ ጡሚሶ የተባሉ ሲከታተሏቸው እንደነበር፣ በኋላ ላይም ግድያ ተፈጽሞባቸው ወንዝ ውስጥ አስክሬናቸው ወንዝ ውስጥ ተጥሎ እንደተገኘ ነው በመድረክ በኩል እየተገለጸ ያለው። ይሄኛውም ትንታኔ ወይም ይሄኛውም አገላለጽ ትክክል አይደለም እያሉኝ ነው?
ትክክል አይደለም ብቻን ሳይሆን መሰረታዊ ስህተት አለበት ነው። ስለምን ቢባል ብርሃኑ ኤረቦ የተባለ ሟች እንኳን የጸጥታ አካል ሊያሳድደው በአካባቢም ሰላማዊ ኑሮ ከሚኖር ውጪ ፖሊስ የሚያሳድድበት ሁኔታ አለን። በነገራችን ላይ ብርሃኑ ደቦጭ እና ታዲዮስ ጡምሶ የተባሉ ፖሊሶች የመንግስት ፖሊሶች ናቸው። የመንግስት ፖሊሲ ደህንነትን ከማስጠበቅ ያለፈ ማታ ላይ ወጥቶ ሰውን እያሳደደ ጨዋ ያባራል የሚባለውም ትክክል አይደለም። ፖሊስ ጸጥታን ከማስከበር ያለፈ ወንጀለኛን ከመከላከል ያለፈ ህዝብን የሚያሳድድበት የሌላ ጉዳይ መሆኑን ለማስገንዘብ እወዳለሁ።
ምርመራ እየተደረገ ነው እየተጣራ ነው ብለውኛል አቶ ኤልያስ። የምርመራው ውጤት ምን ላይ ደረሰ? እስካሁን የሚያውቁት ምንድን ነው? እሱ
የምርመራው ውጤት እንግዲህ መረጃ ካለ አላውቅም። ልጁ ትናንት ነው የተቀበረው። በዚህ አካባቢ ላይ መረጃ አንደኛ በባህላዊ ሁኔታ ሽማግሌዎች ከነማጋዋላ ከመንግስት ምርመራም ውጪ ሽማግሌ ጭምር የሚከታተልበት ነው። በእኛ ባህልያ ባህል እርግማን አለ። እንደም የተሰወረ ይውጣ በሚል በቀብር ቦታ ላይ ሁሉ የመቅለዝ ጉዳይ አለና ትናንት ወደም የቀብር ስነ ስርዓት ጉዳይ ነው ያለው። አሁን በተጨባጭ የት እንደገባ እንዴት እንደዋላ ከነማን ጋር እንደዋላ ማጣራ ስራ እየተሰራ ነው። እስካሁን ግን ኤከሌኑ እንዲያደረገ የሚል ጭብጥ አልታየም። እንደዚህ አይነት የተሰወረ ሞት ሲያጋጥም ደግሞ ጭብጡ በሁለትና በሶስት ቀን ሲገኝ ታገኘዋለህ፣ ሳይገኝ ሲቀር ደግሞ ምንድነው ትከታተለዋለህ። በተደጋጋሚ በፖሊስ ማጣራት ስልት እየተጣራ ይሄዳልና እስካሁን ግን ይሄ ነው በዚህ ነው የሚል ጭብጥ አልደረስንበትም። ግን ምርመራው ቀጥሏል።
እስካሁን ለምን የወረዳው አስተዳደር እርስዎን አስተዳዳሪውን ጨምሮ በዚህ ጉዳይ ላይ መግለጫ አውጥታችሁ ነበር ወይ? እንዴት እስካሁን ዝምታን መረጣችሁ? እውነቱ ይሄ ነው ብላችሁ ካማ
መግለጫ ሰጥተናል። ወደ አንተም እኮ ደውያለሁ፣ ይሄን መግለጫ ለመስጠት ነው የደወልኩት። ትክክል አለመሆኑንና ለዚህ ምላሽ ለመስጠት አንተ ጋር ደውዬ እንደምታስተውሰው ትናንትና ዛሬ ከሁለት ቀን አንድ ቀን እንገናኛለን ባልኮ መሰረት ስለተገናኘን አንተንም ሳላመሰግን አላልፍም። ያው ይሄን ማስተባበያ ለመስጠት ነው አንተንም ሲከታተል
ትክክል ነው ደውለውልኛል። ተጨማሪ መረጃ ካለ መልሰን እናገኘታለን። አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች
በጣም አመሰግናለሁ።
ወደ ተከታዩ ዘገባ እናልፋለን። ሚያዝያ 14 ቀን በስደት ህይወታቸው ያለፈ ኢትዮጵያውያን ዜጎችን ለማሰብ መንግስት በጠራው ሰልፍ ላይ ፈጥረዋል በተባለ ሁከት ሳቢያ ታስረው የነበሩ አምስት የሰማያዊ ፓርቲ ወጣት አባላት በትናንትናው ዕለት በፍርድ ቤት ትዕዛዝ ቢለቀቁም ደህንነት በቁጥጥር ስር መልሶ እንዳዋላቸው የፓርቲው ሊቀመንበር ገልጠዋል። አቶ ይልቃል ጌትነት በዛሬው ዕለት ለአሜሪካ ድምፅ ሲናገሩ ወጣቶቹ ከሁለት እስከ ሶስት ወር እስራት ተበይኖባቸው በትናንትናው ዕለት የተፈቱት የእስር ጊዜያቸውን አጠናቀው ነበር ብለዋል። ሆኖም እንደገና መያዛቸውን ነው አቶ ይልቃል ያስረዱት። ፖሊስ በቁጥጥር ስር ያዋለበትን ምክንያት ለማግኘት ያደረግነው ጥረት አልተሳካም። ዘጋቢያችን መለስካቸው አምሃ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን በጉዳዩ ዙሪያ አነጋግሯል።
ትናንትና ለውሳኔ ተቀጥረው ነበረ ልጆቹ። በወይንሸት ሞላ መዝገብ ተብሎ አምስት ልጆች ናቸው አጠቃላይ በዛ ክስ ውስጥ ያሉት። ወይንሸት ሞላ፣ ኤርሚያስ ጸጋዬ፣ ዳንኤል ተስፋዬ፣ ቤቴልሄም አካለ ወርቅ እና ማስተዋል የተባሉ ልጆች ነበሩ። ከእነዚህ ውስጥ ኤርሚያስ በነጻ ሲለቀቅ በትናንትናው ዕለት ሌሎቹ የሁለት ወር እና የሶስት ወር ቅጣት ተበየነባቸው። የሶስት ወር የተበየነበት ልጅ አንድ ወር ስለሚቀረው ይቆያል። ሁለት ወር የተወሰነባቸው ወይንሸት ሞላ፣ ዳንኤል እና ቤቴልሄም በፍርድ ቤት ትዕዛዝ እንዲወጡ ተብሎ ሁለት ወር የእስር ጊዜያቸውን ስለጨረሱ የፍርድ ቤት ማዘዣ ለማረሚያ ቤቶች ለቃሊቲና ለቅሊንጦ ትናንትና ተጻፈ። ዛሬ ያንን ይዘው የእኛ አባሎችና የልጆች ቤተሰቦች እሱን ለማውጣት እስረኞችን ለማስፈታት ሲሄዱ ወንዶቹ ከቅሊጦ ሲወጡ የታጠቁ የደህንነት ኃይሎችና ሲቪል ለባሽ ፖሊሶች መኪና ይዘው ወደ መኪና ውስጥ እንዲገቡ ያስገድዷቸዋል። ለምንድን ነው የምትፈልጉን ሲሉ ትፈለጋላችሁ፣ ማናችሁ እናንተ ሲሏቸው ፖሊሶችና ደህንነቶች ነን አሉ። የፍርድ ቤት ትዕዛዝ አላችሁ ወይ ሲሏቸው የለንም፣ ነገር ግን ልጆች እንደ ማንገራገር ሞክረዋል። ከዛ በላይ አቅም ስለሌላቸው ግን እዛው ቅሊንጦ በር ላይ መኪና ውስጥ አስገብተው ከዛ በኋላ ደግሞ ሴቶቹን ወደ ቃሊቲ ሄዱና ሴቶቹ እንደውም ከመውጣታቸው በፊት ውስጥ ገብተው ነው ያስወጧቸው እና የፍርድ ቤቱ ትዕዛዝ ሲለቃቸው በአጠቃላይ ግን ፖሊስና ደህንነት እንደገና መልሶ አስሯቸዋል ማለት ነው።
ኤርሚያስ ጸጋ የተባለው በነጻ የተለቀቀው እሱ ተፈትፏል። እሱ እንዴት ነው?
ሁሉም ነው የተያዙት። አሁን በሙሉ ሁለት ወር የተፈረደባቸው እስር ጊዜያቸውን ጨርሰው ወጥተዋል። ኤርሚያስም ወጥቷል። ነገር ግን መልሰው እነዚህን ሁሉ ልጆች አብረው ነው ያሰሯቸው። በሙሉ የተፈቱትን ልጆች ነው መልሰው ይዘዋቸው ሄዱት።
በምን ምክንያት ነው ታሰሩ የሚባለው?
ሊቢያ ላይ በታረዱ ወገኖቻችን ምክንያት መንግስት በጠራው ሰልፍ ላይ ሚያዝያ 14 ህዝቡ ተቃውሞ እንዲያደርግ ግፊትና ማስተባበር አድርጋችኋል የሚል ነው።
ከዛ ወዲህ አሁን ደግሞ በፍርድ ቤት ትዕዛዝ እንደተባለው የማስፈቻ ትዕዛዝም ይዘው ሄደው ነበረ ዘመዶቻቸውና የፓርቲ አባሎቻቸው። እናንተ በአሁን ሲያዙ በምን ምክንያት እንደተያዙ ይታወቃል?
አይታወቅም። የፍርድ ቤት ትዕዛዝም የለም፣ ምንም ምክንያት የለም። ፖሊስ ጣቢያ አካባቢ አሁን ወደ ስድስተኛ ነው የወሰዷቸው ሲባል ሰምተን ልጆቹን የያዟቸው ፖሊሶች አንዳንድ ችሉ ታዘዘን ነው እኛ ምናደርግ አምጧቸው ተብለን ነው የሚል ስድስተኛ አካባቢ አሁን ቅርብ ጊዜ ባጠራሁት መረጃ እንደዛ የሚል ነገር አለ እንጂ በምንም ምክንያት ይግባኝ ከተጠየቀ ያው ይግባኝ የጠየቁበትን ደብዳቤ አሳይቶ የፍርድ ቤት ትእዛዝ ይዞ ማምጣት ይቻላል። ነገር ግን እንደዛ አይነት ነገር አሁን የለም።
እናንተ ወደ ፖሊስ ጣቢያው ሄዳችሁ ምክንያቱን ለመጠየቅ ማልሞከራችሁ?
ሄደን ነበረ፣ ነገር ግን የታወቀ ነገር የለም አምጧቸው ተብለናል የሚል ነው። ምንም የተነገረን ነገር የለም። እንደዚህ አይነቱ ነገር በተደጋጋሚ ተደርጓል። በነገራችን ላይ ከዚህም በፊት የአንድነት አባል የሆነ ልጅ እንደዚሁ በዚህ ሁኔታ የታሰረ ትግስቱ ማጥንቶ የሚባል ልጅ እንደዚሁ አለነ ማጥንቱ የሚባል ልጅ ተፈቶ መልሰው አስረውታል። ማሙሸት አማረንም እንደዚሁ ፍርድ ቤት ነጻ ሲለቀው መልሰው አስረውታል። እና ይሄ ሰሞኑን የተጀመረ ፍርድ ቤቱ ሲለቅ ፖሊስና ደህንነት መልሶ ማሰር እንደ አዲስ ባህል የተጀመረ ከቅርብ ጊዜ ወዲህ ያለ አሰራር ልበለው ወይም የእድገት ደረጃ ያሳየንበት ከ100% ጋር አብሮ የመጣ ነገር ይመስላል። ይሄ ደግሞ ፍርድ ቤት ይለቃል፣ ፖሊስና ደህንነት ደግሞ ከበር ላይ አፍኖ ይወስዳል። እና ይሄ የተለመደ ነገር ሆኗል፣ ተደጋገመ አሁን።
እሺ፣ አቶ ይልቃል በጣም አመሰግናለሁ።
እሺ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
ከምሽቱ 3:26 ሆኗል። የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ስርጭታችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ይገኛል። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማ።
ጤና ይስጥልኝ ቪዲዮዎች፣ እንደምናችሁ? ደህና ናችሁ ወይ? ይሄን መልእክት አስተላልፍልኝ ባካችሁ። ሰሞኑን የምሰማው በሰማያዊ ፓርቲ አንድነት የመድረክ እጩ አባሎች በየቦታው እንደዚህ ተገለው ተገኙ የሚል ወሬ እንሰማለን። ይሄ በጣም የሚያሳዝን ነው። እስከ መቼ ነው እንደዚህ እየተባለ የሚገፋው? እነዚህ የተቃዋሚ ፓርቲዎች በሙሉ ተሰባስበው አንድ ላይ በመሆን አንድ አቋም በመውሰድ ለህዝቡ የሚደረገውን መልእክት ማስተላለፍ አለባቸው። ህዝቡም የሚፈልገውን ነገር የማድረግ መብትና ስልጣን ስላለው የሚያደርገውን ነገር ይንገሩትና አስተላልፈው ውሳኔውን ህዝቡ እንዲሰጥ ማድረግ ብቻ ነው። ስለዚህ ሁሉም ተቃዋሚ ፓርቲዎች በአንድ ሆነው ሳይለያዩ አቋማቸውን ወስደው የሚያስፈልገውን እርምጃ ህዝቡ እንዲወስድ ማስታወቅ አለባቸው። አመሰግናለሁ።
ጤና ይስጥልን ይገባዋል እባላለሁ። ዛሬ አስተያየት ለመስጠት ያነሳሳይ በጎጃም አካባቢ የሰማያዊ ፓርቲ አባልና መስራች በሆኑ ሰው ግለሰብ የተገደሉበትን ምክንያት ታሳቢ በማድረግ ነው። እኔ አስተያየት የምሰጠው በተጠያቂነትና ኃላፊነት ማን ይወስዳል በሚለው ነው። የሰው ልጅ ህይወት በጣም ውድና ዋጋ ያለው ነው። በዚህ መሰረት የግለሰቡ ሞትም ጭካኔ በተሞላበት ስለሞቱ በጣም ያሳዝነኛል። በጣም አዝኛለሁ፣ ያሳዝናልም። ፖለቲካዊ የሚኖረው ኢኮኖሚያዊ የእሳቸው ሞት ወይም የፖለቲካል ሽፋን ተጠቅመው ይገደሉ ወይም ደግሞ መንግስታዊ አካል ይግደላቸው፣ መንግስት ከአገር አቀፍና ከዓለም አቀፍ ህጎች የመነጩ ኃላፊነቶች አሉበት። እንዲሁም መንግስት በመሆኑ የተጣለበት ኃላፊነት አለበት። መንግስት በመሆኑ ዜጎችን የመጠበቅ ከግለሰብ እስከ ህብረተሰብ የመጠበቅ ግዴታ ስላለበት ይህንን ከተጠያቂነት ወይም ደግሞ ኃላፊነት ይወስዳል የሚል እምነት አለኝ ወይም ግምት አለኝ። ተጨማሪ የሰማያዊ ፓርቲም ሊቀመንበር አውቀው እያሉ ወይም ደግሞ ስራ አስፈጻሚ አውቀው እያለ የመከላከል እርምጃዎችን ወይም ደግሞ የምክር መምከር ነበረባቸው። እዚህም ኃላፊነት አለ። ሌላው የስነ ልቦናና የአእምሮ ጠበብቶችም ወይም ደግሞ ባለሙያዎች ሙያተኞች አንድ ነገር ማድረግ ነበረባቸው። ከዚህ በተጨማሪ ደግሞ ሚዲያ ባለሙያተኞች ግለሰቡ በድረ ገጽ ወይም ደግሞ በዌብሳይት አሰራጭተው እያሉ የሚዲያውን አክሰስ የነበረባቸው ሰዎችም አንድን ነገር መለገስ ነበረባቸው የግለሰቡን ህይወት ለማዳን። ስለዚህ በአጠቃላይ መንግስትም ይሁን ሌሎቹ በጋራ ወይም ደግሞ በተናጠል በግለሰቡ ህይወት የመጥፋት ኃላፊነት ነበረባቸው የሚል እምነት አለኝ። አመሰግናለሁ። ታንክ ዩ ይገባዋል።
ሁላችሁንም ለአስተያየቶቻችሁ እናመሰግናለን። ሌሎቻችሁም የምታጋሩት የምታካፍሉት አስተያየቶች ካሉ በተዘዋዋሪው የስልክ ቁጥራችን በመደወል መልእክቶቻችሁ እንድታኖሩ እንጋብዛለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ 14 ቁጥርን መጫን አስታውሱ። የኢሜል አድራሻችን ደግሞ horn@voanews አንድ ቃል ነው voanews.com ነው። በሞባይል ስልካችሁ ደግሞ horn.voa.mobi ብላችሁ ልታነቡም ልታዳምጡም ትችላላችሁ።
አድማጮች አሁን ከምሽቱ 3:30 ነው ሰዓቱ። የሰዓቱን ዋና ዋና ዜናዎች ባጫጭሩ እናሰማችሁ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በትላንትናው ዕለት የረመዳን ወር መጀመሪያ ለማክበር በዋይት ሀውስ በተዘጋጀ የራት ስነ ስርዓት ሲናገሩ በሃይማኖት ልዩነት ሳቢያ ስለሚፈጠር የተሳሳተ አመለካከትና ሌሎችን የማግለል ዝንባሌ ትችት ሰንዝረዋል።
በደቡብ ሱዳን 18 ሰዎች መሞታቸውንና በትንሹ 170 ሌሎች በበሽታው መያዛቸውን ተከትሎ ሀገሪቱ ውስጥ የኮሌራ ወረርሽኝ ገብቷል ስትል አውጃለች። የጤና ጥበቃ ሚኒስትሩ ሪክ ጋይ ኮክ ለጋዜጠኞች ሲናገሩ የበሽታው ስርጭት የጀመረው የእርስ በርስ ጦርነቱን ሸሽተው ጁባ ከተማ ውስጥ በሚገኙ የተባበሩት መንግስታት ድርጅት ባቋቋማቸው ካምፖች ተጨናንቀው በሚኖሩ ሰዎች መካከል ነው ብለዋል።
የሩዋንዳ መንግስት ዋና የደህንነት ኃላፊ ጀኔራል ካሬንዚ ካራኬ ብሪታንያ ውስጥ ተይዘው መታሰራቸውን ባለሥልጣናት አረጋገጡ።
ዩናይትድ ስቴትስ የሩሲያን የዩክሬን ወረራ ለመመከት ስብጥር ወታደራዊና ወታደራዊ ያልሆኑ መሳሪያዎችን ትጠቀማለች ሲሉ የአሜሪካው መከላከያ ሚኒስትር አሽ ካርተር ተናገሩ። የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁን የማክሰኞ ምሽት ስርጭታችን ነው። አሁን ወደ ሁለተኛው አጋማሽ ተሸጋግረናል። ተከታዩ ሐኪሞን ይጠይቁ ነው። አዘጋጅና አቅራቢው አሉላ ከበደ እዚህ ከጎኔ ይገኛል። የአንጎል አኒዮሪዝም አሉላ፣ ምን ማለት እንደሆነ ይህን በማብራራት እኔንም አድማጮችንም ግራ ከማጋባት በፊት ብትጀምርስ
መልካም። ለሙዚቃ ሄኖክ፣ ያንተ ጥያቄ የአድማጮቻችንም ጥያቄ ነው። የዝግጅቱም ዋና ዓላማ ይህን ጥያቄ ተንተርሶ የተዘጋጀ ነው እና በተለይም ደም ቅዳ አርተሪ የሚባሉትን የአንጎል የደም ስሮች በአንጎል ውስጥ የሚገኙትን በተለይ የደም ቅዳ የትኛውም የሰውነት ክፍል ውስጥ አለ። በአንጎል የሚገኙት የነኚህ ደም ስሮች ጥንካሬ ተስኗቸው ጠባያቸውን ያን ጥንካሬውን በማጣት እንደ ፊኛ በመለጠጥ በመጨረሻም መፈንዳት ደም አንጎል ውስጥ እንዲፈስ ሲያደርጉ የሚከሰት ህመም ሁኔታ ነው። ታዲያ እኔ መንደርደሪያውን ላስተዋውቅ እንጂ ባለሙያ ጋብዘናል። በዝርዝር ያስረዱናል የህመሙን አፈጣጠርና ምልክቶች ጨምሮ። ዶክተር ዮናስ ዘገየ ይባላሉ። የአንጎል ቀዶ ህክምና ባለሙያ ናቸው። ወደ ውይይቱ። ዶክተር ዮናስ ዘገየ፣ በእንግሊዝኛው በህክምናው አጠራር አኒሪዝም በመባል የሚታወቀውን የህመም ሁኔታ የተመለከተ ጥያቄ ነው ከአድማጮች የደረሰን። በአንጎል ውስጥ የሚገኙ የደም ስሮች እንደ ፊኛ የሚለጠጡበት ሁኔታ ለአድማጮች እንደው በቀላል አገላለጽ በራሱ ምንድን ነው? ምንነቱን ማስረዳት ቢጀምሩ።
ደም ከልብ ወደ ሰውነት የሚወስደው በእንግሊዝኛ አርተሪ የሚባለው ቧንቧ ደም ቅዳው
የደም ቅላ
ያንን ደም ተሸክሞ ሲሄድ በየቦታው ያሰራጫል። ከላይ ከጭንቅላት ጀምሮ እስከታች እስከ እግር ድረስ ያደርሳል እና ሲወጣ ኃይል ስላለው በየቦታው እንዲደርስ መጀመሪያ በትልቅ ቧንቧ ከልብ ይወጣና ሁለቱ ቧንቧዎች ወይም ሁለቱ ደም ቅዳዎች አንድ በቀኝ በኩል በፊት ለፊት በፊታችን በኩል አንድ በግራ ከኋላ ደግሞ አንድ በስተቀኝ አንድ በግራ ወደ ጭንቅላት ይገቡና አራቱ ጭንቅላት መሀል ላይ ይገናኙና ለተለያየው አንጎል አካባቢ ለፊት ለፊት ወደኋላ ለጎን ያሰራጫሉ ይሄንን ደም። አሁን እንግዲህ ከልብ ሲወጣ ትልቅ ነበር። አሁን እየቀነሰ ጭንቅላት ውስጥ ከገባ በኋላ በጣም እየቀነሰ ነው እንግዲህ ስራውን የሚሰራው ደሙን የሚያሰራጨው ወይም የሚያደርሰው። ይሄንን ለማድረግ በየቦታው ይከፋፈላል። ትልቁ ሁለት ይሆናል፣ ሁለቱ ወደ ላይ ወጥቶ ደግሞ አራት ይሆናል። እንደዚህ እየተባለ ትንሹ ነው መጨረሻ ላይ የመጨረሻውን የአንጎልን የደም ፍላጎት የሚያረታው። እንደዛ የሆነ ሲሄድ ሁለቱ ከዋናው የደም ጭዳ እየተከፋፈለ ሲሄድ የተከፋፈለበት ላይ እንደዚህ እንድሮ ገመድ ሰርተን በትንሽ እንጨት ትንሽ ድንጋይ ያረድን ወፍ ምናምን
ወንጭፍ
ራሱ መጀመሪያ ይመጣና እንደ ወንጭፍ አንዱ በግራ አንዱ በቀኝ ይሄዳል። አሁን ያቺ ወንጭፏ መከፋፈያዋ ላይ ደም ጭዳው በጣም እየላሰሰ እየለሰለሰ ኃይሉን እየቀየረ ትንሽ በትንሽ ፊኛ መስራት ይጀምራል።
ያን ጠንክሮ የሚያዝና ደሙ በመጣበት ግፊት የማሳለፉን አቅም ያጣና እንደ ላስቲክ ተለጥጦ ደም እዛ አካባቢ መሸከም ይጀምራል።
አዎ። እና ይሄ ደም እንግዲህ 24 ሰዓት ሙሉ በሄደ ቁጥር ያቺን አሁን ኃይሏ ያልጠነከረውን የደሙን ቅዳ አካባቢ የባሰ እያለሰለስ እያለሰለስ በጣም ሲበዛ ይፈነዳል። ሲፈነዳ ደሙ ወደ ጭንቅላት ይፈሳል። ብዙ ከፈሰሰ በሽተኛው ማንነታቸውን ያጡና ይወድቃሉ፣ ኮማ ውስጥ ይገባሉ። ከዛ በኋላ ሊድኑም ይችላሉ ላይድኑም ይችላሉ።
ስትሮክ የሚባለው ይሄ የአንጎል ውስጥ ደም መፍሰስ ሁኔታ ይፈጠራል በዛ ፍንዳታ።
እሱ ሊፈጠር ይችላል የደሙ አበዛዝና ደሙ የቱ ጋር እንዳለ ነው። ግን ብዙውን ጊዜ እነዚህ ፊኛ ሆነው የሚፈጠሩ ነገሮች ስትሮክን ሳይሆን መጀመሪያ የሚያመጡት የማንነት ነገር
ራስን መሳት
ብራስ። እና አሁን ያ ደሙ አንጎሉን ቦታ እየወሰደ እየባሰ ከፍ እያለ ከመጣ አንጎል መስራቱን ያቆማል። ያ ደም መውጣት አለበት። ከዛ ግን የመነጨበት ያ ትንሽም ትሁን እንደ አቅሟ መንገድ መንገድ አላት የምትስተካከልበት። ምን ማለት ነው እንግዲህ፣ አንዱ በትንሹ ከሆነ የደማው በጣም ኃይለኛ ጭንቅላት ህመም ያመጣል፣ ሄዴክ ትንሽ ከሆነ እና ሰው ምን ይላል መጀመሪያ ጭንቅላቴን ጭንቅላቴን ብሎ ይጮሃል። ምክንያቱም ከዚህ በፊት እንደዛ አይነት የራስ ምታት ደርሶባቸውም አያውቁም። የማንኛውም አይነት የራስ ምታት ያለው ሰው ይሄንን ሲያወዳድረው ሰማይና ምድር ነው ልዩነቱ።
ዶክተር ዮናስ የህመሙን አፈጣጠር ሁኔታ ጨምሮ ነው በዝርዝር ያስረዱን። በአብዛኛው ምልክቶች ሳይታዩ ወይም ሳይታወቁ ለሁኔታው ተጋልጦ የመገኘት እድል እንዳለ ይነገራል። ነገር ግን በታየ ምልክቶች አሉ በተባለ ጊዜ በአመላካችነት ሊወሰዱና እርምጃ ለመውሰድ የሚረዱ በምልክትነት የሚታወቁ አይነቶች ሲኖሩ ይሆን?
እሺ፣ በመጀመሪያ ካለው ህዝብ ብዛት የእኛን አገር አላውቅም፣ ግን በውጪ በጣም ትንሽ ነው እንዲህ አይነት በሽታ የሚይዘው ህዝብ ወይም ሰው እና ምንም አይነት መንገድ የለውም ይሄንን ማወቂያ ቀደም ብሎ የሚነገረው። አንዳንድ አሉ ግን ከሌላ ጋር ይማታሉ። ለምሳሌ ራስ ምታት እንላለን። ራስ ምታት በሆነ ባልሆነ ስለመጣ የዚህ አይነቱ ራስ ምታት የተለየ ነው። ያ ከመጣ ማወቅ ይቻላል። በጣም ኃይለኛ ከዚህ በፊት ደርሶባቸው ማያቅ አይነት ራስ ምታት ነው የሚመጣው። አለዛ ግን ይሄ በየጊዜው ሰው የሚያገኘው ራስ ምታት እሱ ሊሆን ይችላል ማለት ያስቸግራል። ግን ራስ ምታት አንድ ነው። ሁለተኛ አንዳንዴ ትንሽም ብትሆን ቤተሰብም የዘርም አይነት
ሊወረስ ይችላል። ከዘር
ይችላል። ትንሽ ነው ያለው እድል ያንን ለማግኘት፣ ግን እሱም አንድ ምክንያት ነው። ያ ከሆነ በቤተሰብ ሁኔታ እየተጣራ ራስን ሄዶ መታየትና ማወቁ ይቀላል። ምክንያቱም ቀላል ነው። አሁን በዚህ በካትስካኑ በኤምአርአዩም አርተሪውና ቬኑ በደንብ ሊታይ ይችላል። ከዛ ደግሞ አንስተን የራስ ምታት ብቻ ሳይሆን የደም ብዛትም ያለበት ሰው እነዚህም ምክንያቶች ናቸው። ሰው ራሱን ሄዶ እንዲህ አይነቱን ነገር አለኝ የለኝም ብሎ ለማጣራት ነው። የደም ብዛት ደግሞ ደም ብዛትን በመቆጣጠር ይሄም ነገር እንዳይደማ ሊደረግም ይችላል። ስለዚህ አንዱም ደም ብዛት ያለው ሰው ደም ብዛቱን ሙሉ በሙሉ መቆጣጠሩ እንዲህ አይነት ነገር ካለ ከዛም ሊያድን ይችላል ነው እንግዲህ አንዱም። ሌላው አንዳንድ የተለዩ አይነቶች ህመሞች አሉ። ምሳሌ በአማርኛ ላቅም ፈንገስ የሚባለው ኢንፌክሽን በአጠቃላይ ነው። ግን ይሄ በሞላ ትንሽ ነው እና መጀመሪያ
አድማጮቹ ውይይቱ አልተቋጨም። ዶክተር ዮናስ ዘገየ ይመለሳሉ። አኒሪዝም በአንጎል ውስጥ የደም መፍሰስ ሁኔታ የሚያስከትል የደም ስሮች ያለቅት ሲለጠጡ የሚፈጠር ሁኔታን አስመልክቶ አድማጮቹ ያቀረቡልን ቀሪ ጥያቄዎችም አሉ። የሚቀጥለው ሳምንት ይዘን እንቀርባለን። ለአሁኑ ግን ዶክተር ዮናስ ዘገየ ለጊዜያቸው አመሰግናለሁ። ጊዜ ስቶ አድማጮች የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያን ነው። በ19፣ 22ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ታገኙናላችሁ። አሁን ታዲያ ተከታዩ ሳምንታዊው ቅንብር ንግድና ምጣኔ ሀብት።
የኢትዮጵያ መንግስት ላለፉት 5 ዓመታት በስራ ላይ ያዋላቸው የምጣኔ ሀብት ፖሊሲዎች ግባቸው መጥተዋል፣ በአፈጻጸም ረገድም አበረታች ለውጦች ታይተዋል ይላል። የዜጎች የነፍስ ወከፍ ገቢ መጨመሩንና የድህነት ምጣኔን በመቶኛ ቀንሷል ሲሉ የገንዘብ ሚኒስትሩ ለሕዝብ ተወካዮች ምክር ቤት ይፋ አድርገዋል። በሌላ ጎን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ኑሮ በማሻሻል ረገድ ብዙ ክፍተቶች እንዳሉበት ባለሙያዎች ያስረዳሉ። የንግድና ምጣኔ ሀብት ዝግጅት ከሁለት የምጣኔ ሀብት ባለሙያዎች ጋር የተካሄደ ውይይት ለምሽቱ ይዟል። ከአዲስ አበባ ዶክተር ደምስ ጫን ያለውና ፕሮፌሰር ጌታቸው በጋሻውን ከሺካጎ ይዘናል። በቅድሚያ በለፍ ተቀደም የአዲስ አበባ ነዋሪዎች ስለ ኑሯቸው የሰጡትን አስተያየቶች እንስማ።
በአሁኑ ሰዓት ሀገሪቱ ውስጥ ከፍተኛ የሆነ የኑሮ ውድነት እንዳለ ነው የምንረዳው።
ኑሮ እንደውም እየጨመረ በጣም እየተወደደ ነው። እዚህ ጋር ስንት ነው ጾሙ? ምሳ በልቶ እራት ማይበላ ሰው አለ፣ ቁርስ በልቶ ምሳው ማይበላ ሰው አለ። እነሱ እዛው ስለሆኑ አይታያቸውም። ምናልባት እዛ ጋር እነሱ የተመቻቸ ነገር ስለሚያዩ ሁሉም የተመቻቸ ኑሮ የሚኖሩ ነው የሚመስለው።
ሰው የጨመረ ነገር እንዳለው ታያለ። ባለባበሱ፣ ባበላሉ፣ በሁኔታዎች ባለው ሁኔታ ስታይ ገቢ የጨመረ ያለ ይመስለኛል።
ሰው እንደምታየው ድህነት በጣም አለ፣ ግን እነሱን የሚያስተላልፉት በጣም አድገናል ምናምን ነው የሚባለው። ግን ሀብታም እየኖረ ድሃው እየተበተነ ነው እንጂ ያው ሁሉም ሰው እንደሚያየው ነው። ኑሮ እየተወደደበት ነው። ድሃ ደግሞ ኑሮ ሲወደድበት ሲበተን ይቀንሳል።
እንግዲህ አድምጠናል። በለፍተ ቀደም የተሰበሰቡ የሸማቾች የህዝብ አስተያየቶችን ነው የሰማ ነው። ዶክተር ደምስ ጫን ያለው ከአዲስ አበባ ወደ እርስዎ ልምጣና እንዴት ይመለከቱታል? እነኚህ የነፍስ ወከፍ ገቢ እድገት፣ ድህነት ቀነሰ ይባልና በሌላ በኩል ደግሞ ህዝቡ ጋር በሚካሄድ ጊዜ የዋጋ ግሽበት፣ የኑሮ ውድነት በጣም እንዳማረራቸው ሲገልጹ ይሰማል።
በመጀመሪያ ደረጃ ፕሮፌሰር ጌታቸው ካለው ጋር አልስማማም። እንዳለው የኖሚናል ሳይሆን የሪል ጂዲፒ ፐር ካፒታ ግሮዝ ነው እየተነጋገርን ያለ ነው።
ግሽበትን ከግምት ያስገባ ነው የሚሉት እርስዎ?
አዎ፣ ግሽበትን ስታቲስቲክሱንም ሲያወጣ ገንዘብ ሚኒስቴርም ሆነ የናሽናል ባንክ በየአመቱ የሚያወጣው ሪፖርት አይቶታል ብዬ ነው ገምተው። ኖሚናሉንም ሪሉንም ነው የሚያስቀምጠው። የኖሚናሉንም የሪሉንም ግሮዝ ሬቱንም ፐርካፒታውንም ያስቀምጣል። ስለዚህ የኖሚናል አይደለም። በሁለተኛ ደረጃ አንዳንዴ ትንሽ ይሄ የሚቀመጠው በብር አይደለም የተቀመጠው የተቀመጠው በዶላር ነው። ፐርሰንቴጅ ግሮውዙን በዛ መስመር ማየትም ያስፈልጋል። ለምሳሌ ድህነቱን እንውሰደው። መጀመሪያ ደረጃ ሰዎችም የተናገሩት ሌሎችም የተናገሩት አንድ እውነት ያለው ነገር እንዳለ ማወቅ አለብን። ልክ አሜሪካን አገር 90% የሚሆነውን የአሜሪካን ኢኮኖሚ 1% እንደተቆጣጠሩት እድገት እያለ እድገቱን እየወሰዱ እያመሉት የተወሰኑ ሊሆን ይችላሉ። ይሄ የምናወራው እድገት እንጂ የሀብት ድልድልና ስርጭትን አይደለም። በሁለተኛ ደረጃ ይህም ሆኖ ግን በተሰራው ስራ የድህነቱ መጠን በረበት ቅድም እንደተባለው ሚኒስትሩ እኮ ስላሉት አይደለም። በነገራችን ላይ ፕሮፌሰር ጌታቸው የተናገረው አንድ ሌላው ማልስማማበት የትኛው መረጃ ነው? ይሄ አሁን ቅድም የጠቀሳቸው የዓለም ባንክ እና የመሳሰሉበት ያለበት በየአመቱ እና በተወሰነ ኢንተርቫልም የሚሰራ መረጃ ተሰብስቦ ነው ይሄ ሪፖርት የሚወጣው። አሁን ስለ መንግስት አይደል፣ እኛም መረጃውን በትክክል አሰራሩን እንከታተለዋለን እዚህ ያለን ሰዎች። ስለዚህ በመረጃውም ላይ ቢሆን ራሳቸው ዓለም ባንኮችም ሆኑ ሌሎችም በተደጋጋሚ የሚሉት ነው፣ የተለየ ነገር አይደለም ያየ ነው።
እዚህ ላይ ግን ዶክተር ደምስ የሀብት ድልድልና ስርጭትን አስመልክቶ ሲናገሩ ለድህነት ቅነሳ ታዲያ የሀብት ድልድል ስርጭት ድርሻ የለውም እንዴ?
አሁን የምንለው ፕሮፌሰር ጌታቸውም ያውቃል የምናወራው ስለ ግሮዝ ነው፣ ስለ ስርጭት አይደለም።
ፕሮፌሰር ጌታቸው እንዴት ያዩታል?
እሺ
በመጀመሪያ ደረጃ ይሄ አሃዙ በዶላር ሆነ በብር ምንም ብዙ ልዩነት የለውም። የተቀመጠው በዶላር ነው። በዶላር መሆኑ በብር ሲተረጎም ኤክስቼንጅ ሬት የገንዘብ ልውውጥን ነው የሚያሳየው እንጂ የእድገትን ሬት ወይም አሃዝን አይደለም የሚነግረን። እና ለምን በዛ እንዳስቀመጡትም ወይም ያን ዲስከሽኑ ውይይታችን ውስጥ እንዳስገቡት አላውቅም። እሱም ይሁን ዋናው ነገር ይሄ አሁን ተገኘ የሚባለው እድገት በእኔ የኢኮኖሚ ግሮዝ የሚባለው ነገር በጣም መጥፎ መለኪያ ነው የሚሆነው። ጥቂቶች ብቻ ሀብትን እያካበቱ ሀብታም ሲሆኑ፣ ጠቅላላው ሕዝብ ግን ደሀ፣ የተራቆተ ደሀ እየሆነ ሊሄድ ይችላል። አሁን ይሄን እርስዎ ራስዎ ጠያቂው ካነሱት ነጥብ አንጻር እኔ አሁን አቶ ሱፊያን ሚሊዮነር ሊሆኑ ይችላሉ ዛሬ ተነስተው፣ ያ ግን ለኢትዮጵያ ሕዝብ ምንም ማለት አይደለም። የኢትዮጵያ ሕዝብ የባሰ ቁልቁለት ውስጥ እየገባ እየደሄየ እየሄደ እነኚህ ገዢዎቹ የፖለቲካ ሰዎቹ እና የፖለቲካ ስርዓቱ ተጠቃሚዎች ግለሰቦች በዛ ስርዓት ውስጥ የሚጠቀሙ ወይም ከዛ ጋር ተታኮ የሚጠቀሙ ሀብታቸው በሚሊዮን ሊቆጠር ይችላል። ለእኛ ይሄ ሊሆን አይችልም። የኢትዮጵያ ህዝብ በቆሎ ሊገዛ ይችላል ወይ፣ ድንች ሊገዛ ይችላል ወይ የሚሉትን ነገሮች ነው። ኢኮኖሚ ግሮዝ ወይም የኢኮኖሚ እድገትን ሳይሆን እኔ ልማትን ወይም የህዝብ የኢኮኖሚክ ዲቨሎፕመንት ላይ ነው ትኩረቴ። አሁን እዚህ አሜሪካ ውስጥ ለምሳሌ ከዚህ ካለፈው የኢኮኖሚ ድሽቀት በኋላ የአሜሪካ የኢኮኖሚ እድገት በጣም ትልቅ ነው። ኮርፖሬት አሜሪካ ከ200% በላይ ሀብት ሲያካበት፣ መካከለኛውና ዝቅተኛው ገቢ ህዝብ ግን ኢንካም ወይም ገቢው ደግሞ አሽቆልቁሏል። ሰው የድህነቱ መጠን ደግሞ ከፍ ብሏል። ከ16% ወደ 19% ለምሳሌ ሄዷል። ይህን እንግዲህ እንዴት እንመለከታለን? በዚህ ነው የኢትዮጵያን ሁኔታ መመልከት። ለዚህ ጥሩ ነገር የሚሆነው ምንድን ነው? ይሄ ኮንሱመር ፕራይስ ኢንዴክስ ይሄ ኢንፍሌሽን ሬት የሚለውንም እንኳ ትተን በማንኛውም ቤተሰብ ውስጥ ሊገኙ የሚችሉ ሸቀጦች ዋጋ በምን ያህል ተለውጧል የሚለውን የሚያሳየውን የተመጋቢዎችን የዋጋ ተመጋቢዎች ማንኛውም ተመጋቢ የሚገዛቸው እቃዎች ዋጋ ንረት እንዴት ነው ቢባል በጣም በሚያሳዝን ደረጃ ላይ ነው ያለው። ይሄም ለምሳሌ አሁን በዚህ በ2003 በሚሉት በዚህ አገር ሲተረጎም 2010 ወይም 2011 ነው የሚሆነው የኮንሱመር ፕራይስ ኢንዴክስ የሚለው በሙንዲ የተገለጸው 223 ነው። ከ223 በአንድ አመት ብቻ ከ223 በ2010 በ297 በ2011 በፈረንጅ አድጓል ኢትዮጵያ ውስጥ። ይሄ ምን ማለት ነው? የመሰረታዊ እቃ ዋጋ በ197% 2 እጥፍ ዋጋው ጨምሯል ይላል። ኢኮኖሚው በዚህን ጊዜ በምን ያህል ነው ያደገው ወይም ይሄ ነፍስ ወከፍ ገቢው በምን ያህል ጊዜ ነው ያደገው ሲሉት ግማሽ እጅ 59%፣ ከግማሽ ትንሽ ያደገ ነው ማለት ነው። ይሄ ሲተረጎም ምንድን ነው? ሰው ድሮ ሊገዛ ከሚችለው ገቢው እዛው ላይ ቢሆን ወደ ታች ያነሰ 1-2 ጊዜ ወይም ግማሹን ያህል እንኳ የሚገዛበት ደረጃ ላይ አይደለም የሚል ነው። ይሄ ደግሞ ሲተረጎም ማለት ነው የህዝብ ድህነት በጣም ከፍቷል አድጓል ማለት ነው። የአገሪቱ አመታዊ ምርት በዋጋው እኔ በእውነተኛው ሪል ጂዲፒ ይሁን ኖሚናል ጂዲፒ ይሁን እሱ አደገ ቢባል ለኢትዮጵያ ህዝብ የሚሰጠው ጥቅም የለም። የህዝቡ ኑሮ ገዝቶ ለመብላት የሚችላቸው መሰረታዊ ነገሮች አንድ በቀን 2 ጊዜ ለመብላት እንኳን ለመቻል የማይደርስበት ደረጃ እንደደረሰ ነው ኢኮኖሚክ ማመልከቻዎቹ የሚያሳዩት።
አድማጮች፣ የዚህም ውይይት ተከታይ ክፍል በመጪው ሳምንት ይቀርባል። አሁን ወደ ሌላ ቅንብር ነው የምንሸጋገረው። ዓለም አቀፍና ብሔራዊ የስፖርት ፌዴሬሽኖች በዘርፉ እውቀት ባላቸው ሰዎች መመራት እንዳለባቸው የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያና የ27 አድማጮች የቴክኒክ እክል ገጥሞናል። እንደገና ላስተዋውቅ። ዓለም አቀፍና ብሔራዊ የስፖርት ፌዴሬሽኖች በዘርፉ እውቀት ባላቸው ሰዎች መመራት እንዳለባቸው የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያና የ27 የዓለም ክብረ ወሰኖች ባለቤት የሆነው ኃይለ ግብረ ስላሴ ተናግረዋል። ኃይሌ ባለፈው ሳምንት ዘጋቢያችን እስክንድር ፍሬው ጋር ባደረገው አንድ ቃለ ምልልስ ቀደም ባለው የመጀመሪያ ክፍል በኢትዮጵያም የስፖርት ፌዴሬሽኖች የሚመሩ ሰዎች የሚመረጡበት ሁኔታ ሊቀየር ይገባዋል ነው ያለው። ለዓለም አቀፍ የአትሌቲክስ ማህበር በመድረክ ላይ ባለው የፕሬዝዳንትነት ፉክክርም ከቅርብ ጓደኛው ሰርጌ ቡብካ ይልቅ ይልቅ ሎርድ ሴባስቲያን ኮ ድጋፉን መስጠቱን ነው የተናገረው። ቀጥሎ በሚቀርበው ሁለተኛው ክፍል ኃይሌ በዓለም አቀፉ የእግር ኳስ ፌዴሬሽኖች ማህበር ፊፋ ውስጥ የተፈጠረውን ሁኔታ አስመልክቶ የሰጠውን አስተያየት እንመልከት።
እነዚህ የስፖርት አካላቶች ትልቅ ስራ የሚሰሩ ናቸው። በስፖርቱ ዙሪያ ለምሳሌ ያህል የስፖርቱ ኃላፊዎች ናቸው። በስፖርቱ የሚደረጉ ማንኛውንም ቅጣት ይቀጣሉ። አገሮች ሲያጠፉ ይቀጣሉ። ስፖርተኞች ሲያጠፉ ይቀጣሉ። ስፖርተኞች በዶፒንግ እንትን ሲያዙ ይቀጣሉ። አሁን ይህንን የሚያደርግ አካል እንደዚህ አይነት ድርጊት አድርጎ ስታገኘው ደግሞ ይሄ በነገራችን ላይ የሚጎዳው ስፖርተኛውንም ጭምር ይጎዳዋል። አገሮችንም ጭምር ይጎዳቸዋል። እምነት ይሸረሽራል። ይሄን ያህል ቅጣት ሲያስተላልፉ፣ ይሄን ያህል ነገር ሲያደርጉ የሚኖሩ አካላቶች በዚህ ቅሌት ውስጥ ገብቶ መገኘት ትንሽ ጥሩ ያልሆነ ነገር ነው። ሌላው ግን በእውነት በፊፋ ውስጥ ድርጊቱ ስለተለመደ ይመስለኛል። በቃ እንደ ኖርማል ሂደት ተቆጥሮ ቆይቶ እኮ ነው። አሁን ሞስኮ ያገኘችው ኳታር ያገኘችው እንትን በትክክል አይደለም በምናምን ስተማመል ደብረ። አሁን እንግዲህ እኔ ደግሞ ቁጭ ብዬ ሳስብ እንደው በቃ በሙሉ ሁሉም ያገኙት ወደኋላ እየተሄደ ሊመረመር ነው ማለት ነው።
የፈረንሳይም የ98ቱም በዚህ መንገድ ነው ተብሏል። የሳውዝ አፍሪካውም ተብሏል።
ኤግዛክትሊ። ግን ምን ያደርጋል ከሆነ ካለፈ በኋላ እንዲህ ነው ማለት በጣም አንድ ስፖርተኛ ሴሌብሬት አድርጎ ወርቅ ከወሰደ በኋላ ከሁለት ዓመት በኋላ የከሌ እኮ ወርቅ ልካ ስላልሆነ በዶፒንግ ስለተያዘ ዶዝንት ሜክ ሰንስ። በቃ ምክንያቱም ያው ብር ነው ያገኘው ሰውዬ እንጂ ወርቅ አገኘ ተሻሽሎለት የሚባል ነገር የለም። ዋናው ፓርት ያቺ ሴሌብሬት የምታደርጋት ፓርት
በጊዜው ነው ዋናው።
በጊዜው እርግጥ ነው ለሚቀጥለው ጥሩ አመራር ሊኖር ይችላል። ወደፊት ለሚሰራው ስራ ቢታሰብበት። እንደዚህ አይነት ድርጊቶች ተባባሪ የሆኑ በተለይ እኔ አባል አገሮች ናቸው ተባባሪዎች፣ እዚህ
ብሔራዊ ፌዴሬሽኖች
በተለይ አሁንም አፍሪካ ላይ ነው። እኔ ምንድን ነው እዛ እንትን ምን የሚያስብለው ነገር እኔ ይመስለኛል የአፍሪካኖችም ችግር የአፍሪካ ብሔራዊ ፌዴሬሽኖች ውስጥ የሚመረጡት ራሳቸው ከስፖርቱ ጋር ምን አይነት ሪሌሽን አላቸው? ፉትቦሉ ጋር ከምናምኑ ጋር እንደዛ እኮ ሪሌሽን ቢኖራቸው ሲመርጡም እኮ አስበው አይተው። እኔ ለምሳሌ ያህል በአትሌቲክስ የሚመረጥ ዓለም ሻምፒዮን የት ጋር መዘጋጀት እንዳለበት፣ ማን ማዘጋጀት እንዳለበት፣ ምን አይነት ዌዘር እንዳለው፣ መቼ ምን የሚለውን ነገር ስለሚገባኝ ለከሌ ፍቀዱለት ላል። ግን ካልገባቸው ዝም ብሎ እኔ የምልክ ኦኬ ፊፋ ምን ይላል? አይ አሁን በአሁን ራሽያ ታገኝ በሚቀጥለው ኳታር ታገኝ ካለ በቃ ዝም ብሎ በፊፋ እየተመራ ከዛ ካርድ መጨመር፣ ይሄ በእውነት ባይለመድ ምናሳቸው አፍሪካኖች ራሳቸው በራሳቸው ይሄንን ደግሞ ለማድረግ መጀመሪያ የሚልኩት በፉትቦሉ የበቁ ያወቁ። አፍሪካ የፉትቦል ድሃ አይደለችም። ብዙ ፉትቦለሮች ነበሯት፣ ብዙ የፉትቦል ኤክስፐርቶች አሉ። እነዛን ኤክስፐርቶች በዓለም ላይ ወኪሎቿ አርጋ መላክ አለባት። አሊያ ግን ዝም ብሎ የሚልክ በቃ ደስ ስለሚለው ብቻ ማን ነው የሚባል ወይ ገንዘብ ስላለው ከተመረጠ ወይ ደግሞ ስልጣን እንትን ስላለው ስለተመረጠ። ኢትዮጵያ ውስጥ አሁን በአብዛኛው የማታየው ነገር በንጉሱ ጊዜ ከንጉሱ ጋር ሌሌት የሆኑ ሰዎች ይመረጣሉ። በደርግም ጊዜ የጀነራሎች በቃ እንትን ያለ ኢቨን አሁን ራሱ እኔ አይገባኝም። በቃ መመዘኛው ምንድን ነው? ሪፕሬዘንታቲቭ ተብሎ በየክልል ይመጣሉ። እነዛ ሪፕሬዘንታቲቮች ስለ ስፖርቱ ማወቅ መቻል አለባቸው። ስፖርት ዓለም አቀፋዊ ሕግ ነው። ስፖርት ደግሞ ቴክኒክና ታክቲክ ብቻ ነው። እንዲህ ዝም ብለህ በፖለቲካ ለመሰለ ዓለም አቀፋዊ ነው መልክ። ኢትዮጵያ 11 ተጫዋች አላት። 12ኛ ተጫዋች ኢትዮጵያ ከታዳጊ ሀገር መጣች ተብሎ የሚባል ታሪክ የለም። በቃ ያንን ዓለም አቀፍ ሊተረጉም የሚችል የሚያውቅ በስፖርቱ ዙሪያ ያለፈ ሰው ሊሆን ይገባዋል። አሊያ ግን እንደዚህ አይነት ነገሮች እየተፈጠሩ ምናልባት እየዞረ ሲመጣ ለምሳሌ ያህል አይተህ እንደሆነ ከፊፋ ውስጥ እኮ አንድ ሰው ከዚህ በፊት ቅሌት ተብሎ የተያዙ ሰዎች ያያሉ አይደል? ምናልባት አታውቀውም እኮ ቮት ኢትዮጵያም ሸጠች ቢባል ነገ ምንድን ነው ጉዳችን እኮ ነው የሚፈላው። ገብቶሃል አይደለ? እቺ ከሌለ ለመምረጥ እኮ የኢትዮጵያ ቮት አሁን ለምሳሌ አለ እንበልና በዚህ ሁሉ ፕሮብሌም ውስጥ እንትና ተመርጠው ነበረ
ብላተር ተመርጠው ነበር?
አዎ ብላተር ተመርጠው ነበር። በዚህ ሁሉ ፕሮብሌም ውስጥ ምናልባት የኛ ሰዎች ለብላተር ሰጥተዋል ካርድ? ከሰጡ እንግዲህ በጣም ችግር ነው። ብላተር ግን እኔ ነኝ በእናታችሁ እናንተ ምን ትምብላችኋል አም ሶሪ ብለው ሲወጡ ደግሞ ለኔ የሚያሳፍረኛል። እና ይሄን ነገር ወደፊት ሪቫይዝ ብናረጋው። ሌላው እኛም ራሳችን አሁን IWF የሚቀጥለው አሁን የኢንተርናሽናል አትሌቲክስ አሶሲሽኑ የሚቀጥለው ምርጫ አለ። እዛ ምርጫ ላይ አሁን ተወካይ ኢትዮጵያ አንዷ ተወካይ ነው። ኢትዮጵያ ራሷ አንዱ የምትመርጠው ነው ሄዳ።
የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር ያው 212 ብሔራዊ ፌዴሬሽኖች አባላት አሉት ይመስለኛል። ስለዚህ አንዱ የኢትዮጵያ ብሔራዊ ፌዴሬሽን ነው።
አንዱ የኢትዮጵያ ብሔራዊ ፌዴሬሽን ነው። ምርጫው ሁን እንግዲህ በዚህ በኦገስት ላይ ነው የሚደረገው። እዛ ኦገስት ላይ ሲመረጥ 53 54 የአፍሪካ ሀገሮች አሉ። ባይገርምክ ትንንሽ አፍሪካ ሀገሮች በቁጥር ግማሽ ሚሊዮን የማይሞሉ ሀገሮች እንደ አንድ አሜሪካ ወይንም እንደ አንድ ትልቅ ሀገር ነው ኩል ነው የሚመደቡት።
ከፊፋ ጋር መሳሰላ ማለት ነው አሰራሩ
በጣም ተመሳሳይ።
ፊፋ ላይም አሜሪካና ሌላ አነስ ያለች ሀገር ኩል ድምጽ አላቸው። ስለዚህ IWF ላይም እንደዛ ነው።
በጣም ተመሳሳይ ነው። ይሄ በስፖርት ማህበራቶችም በሁሉም ኦልሞስት መሳሰላሉ።
በሱ እናጠቃልላለን። ፊፋንና የዓለም አትሌቲክስ ፌዴሬሽኖች ማህበርን አነጻጽረህ ባለፈው ይሄ ጉዳይ እዚህኛው አትሌቲክሱም ላይ እንዳይከሰት ፈራለሁ ብለህ ነበር። ስጋትህ ከምን የመነጨ ነው? ኃይሌ እስቲ ዛሬ በደንብ አብራራለን። አሁን ፊፋ ውስጥ የተከሰተው አይነት ሁኔታ አትሌቲክሱም አካባቢ ያለ አትሌቲክስ ፌዴሬሽኖች ማህበር ውስጥም እንዳይመጣ ያሰጋል ብለህ ነበር።
ያሰጋል ማለት ሙስና ከተባለ በየው ምናልባት እኮ አንዳንድ ጊዜ ሁሉም በትንሽ ትንሹ በዛ ባቅሙ ሊኖር ይችላል። ፊፋ ትልቅ ገንዘብ ያቅም ሊኖር ይችላል። ምናልባት እንደ ሳውዝ አፍሪካ 10 ሚሊዮን ተላከ እንደተባለው ላይሆን ይችላል። 10 ሺህ ቢላክስ ለምሳሌ አሁን ባለፈው ጊዜ ሰምተው እንደሆነ የአንድ የካንዲዴት የሆኑ ሰውዬ እሳቸው ያደሉት አይው አትርሱኝም ጭምር ሊሆን ይችላል። ኢንዳይሬክትሊ ወይንም ታንኪዩም ሊሆን ይችላል። አይክ አንዳንድ ጊዜ ሙስና አንዳንድ ዳይሬክትም ላይመጣ ይችላል። ኢንዳይሬክትም ሊሆን ይችላል። ያሰገዋል ምል በዛ ነው። ምክንያቱም ምርጫ እውነተኛውንና የምትፈልገውን ደግሞ ለስፖርቱ የሚሰራውን ሰው ትተውና በጥቅማ ጥቅም እንዴት ከሌን ዘናገኋለሁ እንደው ከሌ እኮ በአንድ ወቅት እንዲያርገኛል አየ ለእኔ እንደተፈተንኩት ማለት ነው። እንዴት አሁን እኔ በነገራችን ላይ እዛ ቁጭ ብለን ፕሬስ ኮንፈረንስ ለዚህ ለሳባስቲኮ ስንሰጥ እዛ ፕሬስ ኮንፈረንስ ላይ በቃ በውስጤ ወይኔ አሁን ቢያየኝ እንዴት ይታዘበኝ ነው ያልኩት። ግን እሱ ሊቀየመኝ ይችላል። እኔ ግን ራሴን በራሴ ሁልጊዜ ነጻ ነኝ በአሁኑ ሰዓት።
አትሌት ኃይሌ ገብረስላሴ በጣም የማመሰግነው በአሜሪካ ድምጽ ሬዲዮ አድማጮች ስም ጊዜ ይህን ያህል ጊዜን ስለሰጠህን በጣም አመሰግናለሁ።
እኔም አመሰግናለሁ።
የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ዝግጅታችንን ከማጠናቀቃችን በፊት የምሽቱን ዋና ዋና ዜናዎች በድጋሚ እናስታውሳችሁ። በደቡብ ሱዳን 18 ሰዎች መሞታቸውንና በትንሹ 170 ሌሎች በበሽታው መያዛቸውን አስከትሎ ሀገሪቱ ውስጥ የኮሌራ ወረርሽኝ ገብቷል ስትል አውጃለች። የጤና ጥበቃ ሚኒስትሩ ሪክ ጋይ ኮክ ለጋዜጠኞች ሲናገሩ የበሽታው ስርጭት የጀመረው የእርስ በርስ ጦርነቱን ሸሽተው ጁባ ከተማ ውስጥ በሚገኙ የተባበሩት መንግስታት ድርጅት ባቋቋማቸው ካምፖች ተጨናንቀው በሚኖሩ ሰዎች መካከል ነው ብለዋል።
አድማጮች ለምሽቱ ያዝነው ይሄው ነበር። በዚህ በሚቀጥለው ዜማ እንሰናበት። የትግርኛ ስርጭት አማርኛውን ተከትሎ ይቀርባል። በእኛ በኩል ያስተናገድናችሁ አሉላ ከበደና
ሄኖክ ሰማእግዜር ነን። ሰላም፣
መልካም ምሽት።
ቀልቤ ሽዋለብኝ በሸገር አድመት አኮይቻለየ አኮይቻሌ ዋል አኮይቻል ለካ እንዲህ ያደርጋል ፍጽም አንዳንድ አመት አኮይቻለየ አኮይቻሌ ዋል አኮይቻል አንቺ ልጅ ሸገር ያለሽው አካሌን አዲስ ያለሽው ለቤት ሰወሽ አንቺ ልጅ ተሸነፍኩን አካሌ ተረታሁን ነይልሽ ባይልሽ